የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ለዛሬ የካቲት 17 2012 ዓመተ ምህረት ምሽት ከያዝናቸው መሰናዶች አንዱን መርጠን እናስተዋውቃችሁ።
$1,750 ካልከፈላችሁ ወስታችሁ ማሉን። በተለይ እኔ እንደውም ርጉዝ ነኝ።
በበሽታ ምክንያት ትንሽ ይከብዳል። ቢዝነስ ልሰራበት በሽታው ትንሽ ይከብዳል። አሊያ ደግሞ ዘግቶም አፊዱ ቢለንም በቃ እኛም ተስፋ ቆርጠን መቀመጥ እንችላለን።
በቱርክ የሚገኙ ኢትዮጵያውያን ወደ አገራቸው ለመመለስ በሚያደርጉት ጥረት ከአቅም በላይ የሆነ ክፍያ በመጠየቃቸው ጉዟቸው እየተስተጓጎለ መሆኑን ገለጹ። አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ ያዝናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብራችሁ አመሻለሁ። በማቀናበር ደግሞ ኤልያስ አስማረ አብሮናል። አሁን ለምሽቱ ከያዝናቸው ዜናዎች መካከል ሀብታሙ ስዩም የተወሰኑትን መርጦ ያሰማችኋል።
በአብይ አህመድና ጃክማ ኢኒሼቲቭ አማካኝነት የተገኙና ትናንት ተጠቃለው የገቡ የኮሮና ቫይረስ መከላከያና መመርመሪያ መሳሪያዎች እስካሁን ለ4 የአፍሪካ ሀገራት መዳረሳቸው ተገልጿል። 1.1 ሚሊዮን የኮሮና ቫይረስ መመርመሪያ መሳሪያዎች፣ 60 ሚሊዮን ያፍና ያፍንጫ መሸፈኛዎችን ያካተተ ነው ድጋፉ። የብሔራዊ አስተባባሪ ኮሚቴ ኃላፊ የሆኑት ዶክተር ሹመቴ ግዘው በድጋፉ የተካተቱ ቁሳቁሶች የተመረጡበትን አግባብ ያስረዳሉ።
እቃዎቹ ምን አይነት እቃዎች ይሆኑ፣ በምን አይነት ብዛት ይሆኑ፣ በመጀመሪያ ዙር ምን አይነት እቃ ለአፍሪካ ሀገሮች እቃዎች ለአፍሪካ ሀገሮች ቢደርሱ ምን አይነት ጥቅም ያመጣሉ፣ እንዴት መከላከል እንችላለን የሚለው ከተሞክሮ ነው። ምናልባት ቻይና ያለፈችበት መንገድ አለ። ቻይና ያንን መንገድ አልፋ ተቆጣጥራ ኦልሬዲ አሁን ለሌሎች ሀገሮች እርዳታ እየሰጠችበት ያለችበት ደረጃ ነው ያለውና እነዛን ተሞክሮዎች በመውሰድ የአፍሪካን ነባራዊ ሁኔታ ደግሞ በማየትና በማጥናት ታሳቢ ተደርጎ ነው እቃዎቹ በዚህ ልክ ይምጡና በመጀመሪያ ዙር የሚገቡት እቃዎች በዚህ እነዚህ አይነት እቃዎች ይምጡ። ከዛ በኋላ ደግሞ እንደየሀገራቱ ነባራዊ ሁኔታ እንደየሀገራቱ ጉዳት እየታየ ቀጣይ እቃዎች ከኋላ ይመጣል።
የትግራይ ክልል መንግስት በክልሉ የኮሮና ቫይረስ ወረርሽኝን ለመከላከል የአስቸኳይ ጊዜ አዋጅ አስተላለፈ። የክልሉ መንግስት ካቢኔ ትናንት ማታ ባካሄደው ስብሰባ ለሁለት ሳምንታት የሚቆይ አስቸኳይ ጊዜ አዋጅ ማወጁን ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። በአዋጁ መሰረት በትግራይ ከገጠር ወደ ከተማ፣ ከከተማ ወደ ገጠር እንዲሁም ከከተማ ወደ ከተማ፣ ከገጠር ወደ ገጠር የሚደረጉ ሁሉም ጉዞዎች ተከልክለዋል። በተያያዘ ዜና የኮሮና ቫይረስ ወረርሽኝን ለመከላከል የኦሮሚያ ብሔራዊ ክልላዊ መንግስት በወሰደው እርምጃ ከመንግስት ሰራተኞች ግማሽ የሚሆኑት ቤታቸው እንዲውሉ ተወስኗል። የመንግስት ስራ ሳይበደል እረፍት እንዲወጡ የሚፈቀድላቸው እንዳሉም ተገልጸዋል። ሙልጌታ ጽባህና ፀሐይ ዳምጠው ናቸው ዘገባዎቹን ያደረሱን። የኢትዮጵያ ጠቅላይ አቃቢ ሕግ በዛሬው ዕለት በፌስቡክ ገጹ እንዳሰፈረው የኮሮና ቫይረስ ስርጭትን ለመከላከል እንዲቻል መጋቢት 16 ቀን 2012 ዓ.ም ክሳቸው እንዲቋረጥ ከተደረጉ እስረኞች በተጨማሪ የ39 ተከሳሾች ክስ እንዲቋረጥ መደረጉን አስታውቋል። 4084 ተከሳሾች በይቅርታና በክስ መቋረጥ ሂደት ክሳቸው እንዲቋረጥ መደረጉ ታውቋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል የኮሮና ቫይረስ ስርጭትን ለመከላከል በመላ ኢትዮጵያ የሚገኙ ዩኒቨርሲቲዎች በሚዘጉበት በዚህ ሰዓት መንግስት ምዕራብ ኦሮሚያ ከሚገኘው ደምቢዶሎ ዩኒቨርሲቲ ሲወጡ በህዳር ወር የታገቱ 17 የዩኒቨርሲቲ ተማሪዎችን ለማስለቀቅ የወሰደውን እርምጃ ግልጽ እንዲያደርግ ጠይቋል። ድርጅቱ ትናንት በወጣው መግለጫ የታገቱ ተማሪ ቤተሰቦችን ማነጋገሩን ገልጾ ስለ ልጆቻቸው ምንም አይነት መረጃ ስለሌላቸው በሐዘንና በተስፋ መቁረጥ ውስጥ ናቸው ብሏል። ድርጅቱ የኢትዮጵያ መንግስት የዩኒቨርሲቲ ተማሪዎችን ከኮሮና ቫይረስ ለመከላከል ዩኒቨርሲቲዎችን ለመዝጋት የወሰደውን እርምጃ አድንቆ ልክ ለሌሎች ተማሪዎች እንደተደረገው ሁሉ የዩኒቨርሲቲ ተማሪዎችን ሕይወት ለማዳንና ከቤተሰቦቻቸው እንዲቀላቀሉ ለማድረግ ተመሳሳይ እርምጃ መወሰድ አለበት ብሏል። አምነስቲ በመግለጫው አያይዞ ኢትዮጵያ በምክትል ጠቅላይ ሚኒስትሩ አማካኝነት በጥር ወር ጉዳዩን የሚከታተል ቡድን ማቋቋሟን ብታሳውቅም እስካሁን ምንም አይነት መረጃ ለቤተሰቦች ሳይደርስ ወራት መቆጠሩን ገልጿል። አምነስቲ በምዕራብ ኦሮሚያ የስልክና የኢንተርኔት መዘጋት ዜጎች መረጃ የማግኘት መብታቸውን የጣሰ መሆኑን በመግለጫው ላይ አንስቶ የኢንተርኔቱ መከፈት ወላጆች ስለ ልጆቻቸው መረጃን ለማግኘት ያስችላቸዋል፣ በተጨማሪም ዜጎች ስለ ኮሮና ቫይረስ ቅድመ ጥንቃቄ ምልክቶች እንዲያገኙም ያደርጋል ብሏል። አድማጮች የታገቱ ተማሪዎችን በተመለከተ መንግስት አጣሪ ግብረ ኃይል ማቋቋሙን ከገለጸ በኋላ መረጃን ለማግኘት ያደረግነው ጥረት እንዳልተሳካ መዘገባችን አይዘነጋም። ኤርትራ በኮሮና ቫይረስ የተያዙ ሰዎች 4 መድረሳቸውን ገልጻለች። ባለፈው መጋቢት 14 በኮሮና ቫይረስ የተያዙ 3 ሰዎች ማግኘቱን የኤርትራ ጤና ሚኒስቴር አስታውቋል። ይህን ተከትሎ ሁሉም አይነት የአየር በረራዎች ለሁለት ሳምንት እንደተቋረጡ የኤርትራ ጤና ሚኒስቴር አስታውቋል። በኤርትራ የሚገኘው የአሜሪካ ኤምባሲ ሰራተኞቹ ራሳቸውን ከኮሮና ቫይረስ እንዲጠብቁ መክረዋል። የዩናይትድ ስቴትስ ብሔራዊ የአለርጂና ተላላፊ በሽታዎች ኢንስቲትዩት ኃላፊ ዶክተር አንቶኒ ፋውቺ ኮሮና ቫይረስ ዑደታዊ ሊሆን ይችላል ብለዋል። የተላላፊ በሽታዎች ቀዳሚ ሊቅ የሚሰኙት ዶክተር ፋውቺ ትክክለኛ ጥንቃቄዎች የማይደረጉ ከሆነ የኮሮና ቫይረስ በጠነከረ መንገድ ሊመለስ እንደሚችል አስጠንቅቀዋል። ቫይረሱ ክረምት እየገባባቸው ባሉት በደቡብ አፍሪካና በሌሎች የደቡብ ንፍቀ ክበብ ሀገራት እየታየ መሆኑን ጠቅሰው ይህም ቫይረሱ ዑደታዊ ወይንም ደጋግሞ ሊከሰት እንደሚችል ማሳያ ስለሆነ ሀገራት በሚቀጥለው ዓመት ሊፈጠር ለሚችለው ሁለተኛው ወረርሽኝ መዘጋጀት አለባቸው ብለዋል። ሲሆን ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው።
ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ ጉዟችን ይቀጥላል። ሲዮን ግርማ እያስተናገድኳችሁ ቆያለሁ። አሁን የዕለቱን ቀዳሚው ርዕሳችንን እናስደምጣችሁ። ወደ ሀገራችን ለመመለስ የምናደርገው ጥረት ከአቅም በላይ የሆነ ክፍያ በመጠየቃችን እየተስተጓጎለ ነው ሲሉ በቱርክ የሚገኙ ኢትዮጵያውያን ቅሬታ አቀረቡ። ቅሬታ አቅራቢዎቹ ኢትዮጵያ ወደ ግዛቷ የሚገቡ መንገደኞች ለ14 ቀን ተለይተው እንዲቀመጡ ያስተላለፈችውን ደንብ እንደሚደግፉት ገልጸው፣ ሆኖም ከትኬት ዋጋ በተጨማሪ ለሆቴል ክፈሉ እየተባልን ያለነው ገንዘብ ሁኔታዎችን ያላገናዘበ ነው ብለዋል። ሀብታሙ ስዩም ዝርዝር አለው።
ሰኞ ዕለት ከቱርክ ኢስታንቡል ወደ አዲስ አበባ ኢትዮጵያ ለመምጣት ትኬት ከቆረጡት መንገደኞች አንዷ መሆኗን የነገረችን ኢትዮጵያዊ አውሮፕላን ማረፊያ በደረሰች ጊዜ ግን ያልጠበቀችው ክስተት እንደገጠማት ትናገራለች። ቱርካውያን አስተናባሪዎች ወደ ኢትዮጵያ ለመብረር መፈጸም ያለበትን ግዴታ እንደነገሯትም ታወሳለች።
እዛ ከደረስን በኋላ $1,750 ካልከፈላችሁ ወስዳችሁም አሉን። በተለይ እኔ እንደውም እርጉዝ ነኝ በለመንኳቸው ቋንቋን በደንብ ስለምችል በደንብ አናገርኳቸው። እኛ የደረሰን ፕሬዚዳንታችንም ሆነ ሌላ ሰው መግለጫ የሰጠው አቅማችን ለማይችል ሰዎች ነው የተመጣጠነ እንትን ነው የምናደርገው ብለው የመጣ ነው። እዚህ ከደረስን በኋላ እንዴት እንዲህ ታደርጉታችሁ ስንላቸው በፍጹም ፒሎቱን ሁሉ አድም ብለን ያዝ ነው የሚገርምህ ነገር ሆስተሶቹ ምናምን ያዝ ናቸው። የሆነ ነገር አድርግ እኔ እርጉዝ ነኝ እንዴት እያንገላቱን እንደሆነ ስንለው እነሱ ደውሉ ስንላቸው አይደውሉም። በኋላ ላይ ፒሎቱ ደወለ እና አናገራቸው ኢትዮጵያ ድረስ። በጣም አዝናለሁ እናንተን ጥለናችሁ ነው የምንሄደው። እዛ ከደረስን በኋላ ጥለናችሁ እንደሄድን እናሳውቅላችኋለን። ጠዋት የሚበር በረራ አለ፣ ምናልባት አዲስ ነገር ካለ በጠዋቱ እንድትበሩ እዚህ ጠብቁ አሉን። እርጉዞኝ እዛ ሲሚንቶ ላይ አደርኩኝ።
ቅሬታ አቅራቢያችን እንደነገረችን ወደ 40 ኢትዮጵያን በዚህ ሁኔታ የሰኞ ዕለት በረራቸው ተሰርዟል። ለንግድ ከኢትዮጵያ ወደ ቱርክ የሚመላለሰው አብራር መሐመድ አንዱ ነው። በወቅቱ ለተፈጠረው ክስተት እልባት ለማግኘት የተደረጉ ጥረቶችን ያስታውሳል።
ከብዙ ጭቅጭቅ በኋላ የ8 ምናምን ሰዎችን ትኬት ቁጥራችንና እንትናችንን ተቀብለው በቃ እኛ እንደውላቸዋለን ሄዱ አይነት ነገር አሁን የትኬት ኦፊሰሯን ስልክ ስጡን ብለን በመከራ የኦፊሰሯ የሀበሻ አገኘ ነ ለሀበሻዋ ስንደውላ እኛ ይሄ የገቨርንመንት ጉዳይ ነው፣ በዚህ ጉዳይ እኛ ምንም አድርጎ የተባልነውን የምናደርግ ግን በትኬቱ ዙሪያ ላይ ግን እንደዚህ ለማስረዘም ወይም እንደዚህ ከፈለጋችሁ ግን በትኬቱ ዙሪያ ምንም አይነት ጭማሪ ሳይኖር እንድትሄዱ አደርግላችኋለሁ፣ ያለ ፔናሊቲ እንድትሄዱ ለማድረግ በኤርላይንስ ጉዳይ እኔ ልተባበራችሁ እችላለሁ። ከዛ ውጭ ግን በገቨርንመንቱ በሰጠን ውሳኔ ላይ ግን እኛ ምንም ስልጣን የለንም፣ ምንም ማድረግ አንችልም ማለት። ለኤምባሲ ደወልን። ኤምባሲዎች ደግሞ አዲስ አበባ ላይ በስልክ ነው ቢሮ ስለማይሰሩ በስልክ ነው። በጣም ተባበሩ እነዚህ ያሉት ኤምባሲዎችን ተሯሩጠው መጨረሻ ላይ በቃ እንድትሄዱ ሀገራችን ከዚህ ሰዓት ክፍሉ ብሩን እዛ ሄዳችሁ እንድትከፍሉ ፈርማችሁ እንድትሄዱ የሚል ነው።
አየር መንገዱ ማንኛውም ወደ ኢትዮጵያ የሚያመራ ተሳፋሪ እንዲፈርም ያቀረበውን ቅጽ ለማየት ችለናል። ቅጹ ተሳፋሪዎች ለ14 ቀናት በለይቶ ማቆያ እንደሚያሳልፉ ቀድሞ ዕውቅና እንዲኖራቸው፣ ለሆቴልና ድንገተኛ ወጪዎችም ጭምር የሚሆን $1,750 የመክፈል አቅም እንዳላቸው እንዲያረጋግጡ ይጠይቃል። ስሟ እንዳይገለጽ የጠየቀችን ቅሬታ አቅራቢ የተጠየቀው ገንዘብ ምክንያታዊነት የጎደለው እንደሆነ ትሟገታለች።
እኛም ከቤተሰቦቻችን ተመቀላቀል አንፈልግም። ይሄ መንግስት ያወጣውን ነገር በትክክል እቀበለዋለሁ። እኔ አልደግፍም። ያኔ ወደ ቤቴ ልቀቁኝ አለልም። ግን አቅማችን በሆነ ዲፖርት ተደርጌ ነው የሄደው ከዚህ። አስብ ግን ያን ያክል ብር እኔ ኬት አመጣለሁ።
አብራር መሐመድ በበኩሉ ተሳፋሪዎች እንዲመርጡ የቀረበላቸው የአራት ውድ ሆቴሎች ዝርዝር መሆኑን ጠቅሶ የተሻለ ይሆን ነበር ያለውን አማራጭ ያቀርባል።
ኳራንቲን መግባቱ 14 ቀን መግባቱ ለሀገርም ለቤተሰብም ለራስም ጥቅም ነው። በቃ ይሄ ምንም እንትን አይደለም። ግን ተመጣጣኝ የሆነ ሁሉንም የሚያሳትፍ ለቪአይፒ ፐርሰኖች ችግር የለውም። አንድ $750 ብትይዝላቸው ሆቴል፣ ለእኛ ደግሞ መካከለኛ ገቢ ላላቸውም እዛ ዝቅተኛ ለሆን ደግሞ በአቅማችን ኖርማል የሆነ ተመጣጣኝ ጥያቄ ቢጠየቅ ለትርፍ ባይሆን ይህን ችግር አስታቀ አንተ ትርፍ ለማትረፍ ማሰብ በበሽታ ምክንያት ትንሽ ይከብዳል። ቢዝነስ ልትሰራበት በሽታውን ትንሽ ይከብዳል። አሊያ ደግሞ ዘግቶም አትሂዱ ቢለንም በቃ እኛም ተስፋ ቆርጠን መቀመጥ እንችላለን።
ቅሬታ አቅራቢዎች በቱርክ የኢትዮጵያ ኤምባሲ ሊተባበራቸው መፍቀዱን ያነሳሉ። የኤምባሲው ጥረት ታክሎበት የተሻለ የተባለ አማራጭ የኋላ የኋላ ላይ እንደቀረበም ይናገራሉ።
$50 እስከ $70 በተመጣጣኝ ዋጋ አራት ሆቴል አዘጋጅተንላችኋል። አሁን ሐሙስ ነውና እዚህ ትፈርማላችሁ። እኔ ብር የለኝም እዚህ አልኳት። እርጉዝ ነኝ፣ እዚህ ሆስፒታል ጨርሼ ነው እንትን ያልኩት። ኢትዮጵያ እንኳን እንድንከፍል ቢያንስ ምንድን ነው ተመይ ስላት ጊዜ እዚህ መታችሁ ትፈርማላችሁ፣ ትፈርሙና ነው እንትን የምትሉት አለችኝ፣ የምትሄዱት አለችኝ።
ይሄ ደግሞ የሚጠብቀን አዲስ ፎርም ነው፣ አላየነውም። ልንስማማም ላንስማማም ደግሞ ፈርመን አሁን እኛ ሀገራችን መግባት ስለፈለግን ምናልባት ሙሉ ለሙሉ ይዘጋዋል ሊዘጋ ይችላል የሚልም ፍርሃት ስላለን ያው ቤተሰብ ምናምን አለ ገባ ለስራ ነው የመጣና የግድ ቆርጠን ያንን ፈርመንም ዝም ብለን ለመሄድ በቃ እናስባለን። ያሉትንም ቢሉ ማለት ነው። ሌላ አማራጭ አያቀርቡልም። አራት ሆቴል ነው ያቀረቡልን። አሁንም
ምናልባት ዛሬ አመሻሽ ወደ ኢትዮጵያ እንበራለን የሚል ተስፋ ተሳፋሪዎች ሰንቀዋል። ቀጣዩ ስጋታቸው ደግሞ ኢትዮጵያ ስንደርስ ምን ይገጥመን ይሆን የሚል ነው። ከተለያዩ ሀገራት ወደ ኢትዮጵያ ያቀኑ ተሳፋሪዎች እየገጠማቸው ነው ያሉትን እንግልት በማነሳሳት ከአሁኑ ጭንቀት እንደገባቸው አልሸሸጉም። ለቀረቡ ቅሬታዎች ከኢትዮጵያ አየር መንገድ ኦፊሳላዊ መልስ ባናገኝም አየር መንገዱ ኢትዮጵያ ከውጭ ሀገራት የሚመጡ መንገደኞችን ለ14 ቀናት ተለይተው እንዲቀመጡ ለማድረግ ያሳለፈችውን ደንብ የሚያስፈጽምበትን አሰራር ለመረዳት ሞክረናል። አየር መንገዱ የመረጣቸው ስካይ ላይት ሆቴልና ሌሎች ተጨማሪ 3 ሆቴሎችን የመጠቀም አቅም ያላቸው መንገደኞች ወደ ሆቴሎቹ የሚያደርስ የመጓጓዣ መላ በመመደብ ጭምር ያስተናግዳል። የመክፈል አቅም የለንም የሚሉ መንገደኞች ደግሞ የአዲስ አበባ ከተማ አስተዳደርና የጤና ሚኒስቴር ወደ አሰናዳቸው ቦታዎች እንዲወሰዱ ይደረጋል። በዚህ ጉዳይ ላይ የበለጠ ማብራሪያ ለማግኘት ወደ ጤና ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ስልክ ደጋግመን ብንደውልም ሳናገኛቸው ቀርተናል። በቀጣይ ቀናት ምላሻቸውን ለማግኘት ጥረታችንን እንቀጥላለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ታኮማ ፓርክ፣ ሜሪላንድ።
ሀብታሙን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ መንግስት የኮሮና ቫይረስ ስርጭትን ለመመከት በሚወስደው እርምጃ የስደተኞች መብት ለአደጋ እንዳይጋለጥ ተማጸኑ። የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ተግባሩን በጥንቃቄ እያከናወነ እንደሚገኝ አስታውቋል። መለስካቸው አምሃ ዝርዝር አለው።
የኢትዮጵያ መንግስት ከጥቂት ቀናት በፊት በድንበሮች አካባቢ የሰዎችን ዝውውር የሚከለክል ትዕዛዝ ማውጣቱን ተከትሎ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ከፍተኛ ኮሚሽነር የወጣው ትዕዛዝ የስደተኞችን መብት እንዳያጣብብ ያላቸውን ስጋት በትናንትናው ዕለት ይፋ አደረጉ። ከፍተኛ ኮሚሽነር ፊሊፖ ግራንዴ ይፋ ባደረጉት መግለጫቸው እንደገለጹት በአሁኑ ዓለም አቀፋዊ አስቸጋሪና የቀውስ ወቅት ሀገሮች ዜጎቻቸውን ከኮሮና ቫይረስ ጥቃት ለመታደግ ድንበሮቻቸውን እየዘጉ ናቸው። የኢትዮጵያ መንግስትም ከጥቂት ቀናት በፊት በሁሉም ድንበሮቹ ላይ ወደ ሀገር ውስጥ ከሚገቡ የንግድ ዕቃዎች በስተቀር የማናቸውንም ሰው እንቅስቃሴ እንዲያስቆም ለሀገሪቱ መከላከያ ኃይል ትዕዛዝ ሰጥተዋል ብለዋል። ኮሚሽነሩ አክለውም መንግስት ይህን አስፈላጊ እርምጃ ሲወስድ የስደተኞች መብትና ሊያገኙት የሚገባውን ክብካቤ አደጋ እንዳያገኘውም ተማጽነዋል። በኢትዮጵያ የድርጅቱ ጽህፈት ቤት ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለቪኦኤ ተጨማሪ ማብራሪያ ሰጥተዋል።
ለስደት የሚዳረጉ ነገሮች አልቆሙም። ጦርነቱም አልቆመም። ሰብአዊነት ገበባውም አልቆመም። ስለዚህ ሰዎች መሰደዳቸውን እስካቆሙ ድረስ ድንበር ላይ ደርሰው እንደገና ወደፈሩት ነገር ወዳልሆነው ነገር እንዳይመለሱ ጥንቃቄ ቢደረግ የሚል ማሳሰቢያ ነው ለመንግስት የተላለፈው። ስለዚህ የጤና ሰብሳቢነት እንዳለ ይታወቃል። ስለዚህ ድንበር አካባቢም ዩኒክሲያር በተቻለው መጠን የሚያደርገውን ድጋፍ ለማድረግ ዝግጁ ነው። ድንበር አካባቢ ጠንከር ያለ ቁጥጥር ተደርጎ ስክሪን ተደርገው ልክ ለሌሎች ሰዎች በአየር መንገድ ሲገቡ እንደሚደረገው አስፈላጊውን ነገር ሁሉ ተደርገው ነገር ግን እንዲገቡ ምግባራቸው እንዲቀጥሉ እንደ ማሳሰብ ነው እንጂ እየገቡ አይደለም አስተሳሰብም የለም።
በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንስና ሞደርናይዜሽን ዳይሬክቶሬት ዳይሬክተር አቶ በአካል ንጉሴ የኮሚሽነሩን መግለጫ እንደተመለከቱት ለቪኦኤ ገልጸዋል። የመግለጫው ይዘት በአጠቃላይ በተወሰደው እርምጃ አሉታዊ ድምጸት የሌለው መሆኑን አስታውሰው ግን በቅርብ እየተከታተለ መሆኑን እንደሚያብራራም ተናግረዋል። ይሄ የኮሚሽኑ ተግባሩ እንደሆነም አስረድተዋል። የስደተኛና ከስደት ተመላሾች ጉዳይ ኤጀንሲም ተግባሩን በጥንቃቄ እያከናወነ እንደሆነ ገልጸዋል።
የኤጀንሲያችን ዋና ትኩረት የሆነው አንደኛ እንግዲህ 1 ሚሊዮን ስደተኛ በሀገራችን ውስጥ አለ። ወደዚህ ስደተኛና ወደ ተቀባይ ማህበረሰቡ ቫይረሱ እንዳይገባ ከገባም እንዳይስፋፋ ጥንቃቄ ማድረግ ነው። አሁን ቅድሚያ የሚሰጠው ስራ ይሄ ነው። በዚህ ላይ ትኩረት አድርገን እየሰራን የስደተኞች አገልግሎት እውቅና አሰጣጥ እንዲህ አይነት ጉዳዮችን በተመለከተ በሂደት በተለያየ ጊዜ እንግዲህ የመንግስትን አቅጣጫ የዓለም አቀፉን አጠቃላይ ሁኔታ ከዚህ ከቫይረሱ ስርጭት ጋር በተያያዘ በሂደት የሚወሰኑ ውሳኔዎች የሚፈጸሙ አንዳንድ መመሪያዎች እንግዲህ ሊኖሩ ይችላሉ። ነገር ግን አሁን ባለው ሁኔታ ቅድም እንደገለጽኩልህ ኢትዮጵያ ውስጥ ገብተው የተገኙ ስደተኞች 14 ቀን በለይቶ ማቆያ ወይም ኳራንታይን ቆይተው የስደተኛ እውቅና ይሰጣቸዋል። ይሄ አሁንም እየተከናወነ ያለ ነው። ወደፊት ከቫይረሱ ስርጭት ጋር ተያይዞ ምን ያጋጥመናል፣ ምን አይነት እርምጃዎች ይወሰዳሉ የሚሆነውን ሁኔታ እያየን ብንነጋገር የተሻለ ይሆናል ያስባለሁ።
በኢትዮጵያ ከሚገኙ ስደተኞች ጋር አያይዤም ለአቶ በአካል በትግራይ ክልል ህጻጽ በተባለ መጠለያ ስለሚገኙ ኤርትራውያን ስደተኞች ጉዳይ አንድ ጥያቄ አንስቼላቸዋለሁ። በአንዳንድ ወገኖች አባባል በህጻጽ ስደተኞች መጠለያ ያሉ 18,000 የሚሆኑ ስደተኞች ወደ ሌላ ስፍራ የመዛወር ፍርሃት አድሮባቸዋል ስለሚባለው ዳይሬክተሩ ምላሽ ሰጥተዋል።
የኤርትራ ስደተኞቹን በተመለከተ ከስደተኞቹ ባህሪና ፍላጎት አንጻር በጣም ከፍተኛ የሆነ ቁጥር ያለው ስደተኛ የኦሲፒ የአውት ኦፍ ካምፕ ፖሊሲ የምንለው ከካምፕ ውጭ በከተሞች አካባቢ የመኖር ፍላጎታቸው ከፍተኛ ነው። ይሄ በሚሆንበት ጊዜ ብዙ ስደተኛ ከካምፕ ወጥቶ በከተማ አካባቢ በሚኖርበት ጊዜ በየትኛውም ሁኔታ ካምፖች የስደተኛው ቁጥር በዚህ አይነት ሁኔታ እየቀነሰ ሲሄድ የማሸጋሸግ የማጠፍ እንዲህ አይነት ነገር ሊያጋጥም ይችላል። ስለ ወደፊቱ ነው የምናገረው። እስካሁን በነበረው ትሬንድ የኦሲፒ ተጠቃሚ ናቸው። ከተማ ገብቶ የመኖር እንዲህ አይነት ፈቃድ ይሰጣቸዋል። ፕላስ ለአገልግሎት ማሻሻል ተብሎ ከቦታ ቦታ የሚደረግ ሽፍት ሊኖር ይችላል። ከዛ ባለፈ ግን ስደተኞችን የመመለስ አስገድዶ የመመለስ ኢንቴንሽን ሀገሪቱም የላትም። ኤጀንሲያችንም እንደ ኤጀንሲ እንዲህ አይነት ነገሮችን አያከናውንም።
አቶ በአካል ንጉሴ በአሁኑ ወቅት በህጻጽ የስደተኞች መጠለያ ወይንም ሰፈር 18,000 ስደተኞች ይኖራሉ የሚለውን አይቀበሉትም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኮሮና ቫይረስ ወረርሽኝን ለመከላከል በመላው ዓለም ተግባራዊ ከተደረገና እየተደረገም እየተመከረም ካለው አንዱ ቁልፍ ጉዳይ አካላዊ መራራቅ ነው። ባለሙያዎች ይህ ሂደት የሰዎችን የአኗኗር ዘይቤ ቀይሯል ይላሉ። አያይዘውም በአንዳንድ ቦታዎች ሰዎች ለፍራቻና ለጭንቀት ተጋልጠዋልም ይላሉ። ወይዘሮ ሳራ ለገሰ የስነ ልቦና ሐኪም የህይወት ክህሎት አሰልጣኝና የአስክ ዛሃራ የተሰኘ የማህበራዊ ሚዲያ መድረክ አዘጋጅ ናት። በዚህ ወቅት ሰዎች ለድብርት፣ ለጭንቀት፣ ለፍርሃትና ለሌሎች አይምሮ ተጋላጭ ቢሆኑም በመንፈሳዊነት በመታገዝ መረጃን ከተገቢው ምንጭ ብቻ ማግኘት ችግሩን መቋቋም ይቻላል ትላለች። ኤደን ገረመው ወይዘሮ ሳራን አነጋግራ ተከታዩን ዘገባ አሰናድታለች።
ኮሮና ቫይረስን ለመቆጣጠር በአካል ከመራራቅ ጀምሮ እቤት ውስጥ መዋል ግዴታ እየሆነ መጥቷል። ይህም ታዲያ በተለየ መልኩ የስነ ልቦና ዝግጅት የሚጠይቅ ሲሆን በተለያዩ የዓለም ክፍሎች ያሉ ሰዎች ለጭንቀት፣ ለፍርሃትና ለአይምሮ ጤና እክሎች እየተጋለጡ እንደሚገኝ እየተነገረ ነው። ወይዘሮ ዛሃራ ለገሰ የስነ ልቦና ሐኪምና አማካሪ ናት። በዚህ ወቅት ሰዎች እቤታቸው ሲውሉ ሁለት አይነት ችግሮች ሊያጋጥሟቸው ይችላሉ ትላለች።
ሁለት አይነት ነገር ነው የሚታየው። አንደኛው ራሱ ይሄ ኮሮና ቫይረሱ መምጣቱ ራሱ ትልቅ ጭንቀት ነው፣ ሁላችንም በሁሉም ሀገር ላይ የሚታየው ነገር ነው። ሁለተኛ ላይ ደግሞ የሚታየው ምንድን ነው፣ አንደርላይኒንግ ኮዝ የምንለው ነገሮች አሉ። ኦልሬዲ በተለያየ ችግር በአእምሮና በልቦና ላይ ያሉ ሰዎች ወይ ከትራማ ጋር ይሆናል፣ ከተለያየ ዲፕሬሽን ወይ አንግዛይቲ እንዲህ አይነት በሽታ ያላቸው ሰዎች አሉ። እንደዚህ የአእምሮ በሽታዎች ላይ የምንላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው፣ በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆነው። እናቶች ላይ ምግብ የምትሰራው እሷ ናት፣ ቤቱ የምትጠርገው እሷ ናት፣ ልጆቹን የምታስተምረው እሷ ናት። እየደከማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው፣ የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ይሄ ነገር ትልቅ አደጋ ነው እየደረሰብን ነው ብሎ አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪውን ያያል ማለት ነው። ያለው ጣናው ሳላን የሚሉ ልጆች ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል ከአምቦ ጋር ከተያያዘን ማለት ነው። አሁን ቤት ውስጥ ተቀመጡ ስለተባለ እሱ ራሱ ደግሞ ሌላ ችግር የሚያመጣው ምንድን ነው? የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላሉ። ምክንያቱም ብዙ ጊዜ የተለመደው ልጆች ትምህርት ቤት ነው ያሉት፣ ሰው ደግሞ ትላልቅ ሰው ደግሞ ስራ ሄዶ ነው የሚመጣው። ስለዚህ አሁን አንድ ላይ ነው ያሉት እና ይሄ ነገር አልተለመደም። ትልቁ ፈተና ነው የቤተሰብ ምክንያቱም አራት ሰዓት አንድ ላይ ነው ያሉት፣ መውጣት አይችሉም። ስለዚህ አንደኛው ከጫናው ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት፣ ምክንያቱም አንድ ላይ ነው ያሉት። ወጣ ብለው የተለመደ ነገር ሊያደርጉ ይችላሉ ነው ወይ እሷ እናቷ ቤት ትሄዳለች፣ ወይ ጓደኞች ጋር ትሄዳለች፣ እሱ ጓደኛ ጋር ይሄዳል። የተለያዩ ነገሮች ላይ እሱ ስላለ አሁን ትልቁ ፈተና ነው።
ዛሃራ በአሁን ሰዓት ሰዎች ራሳቸውን ከፍርሃት ነጻ አድርገው በመፍትሄዎች ላይ በማተኮር መንፈሳዊ በመሆን ባላቸው ነገር እርስ በርስ በመተጋገዝ እንዲሁም ይህ ሁናቴ ጊዜያዊ መሆኑን በመረዳት የስነ ልቦና ጤንነትን መጠበቅ እንደሚቻል ታስረዳለች።
አንድ ሰው ብቻ አይደለም ይሄ ነገር ችግር ያለው ሁሉም ላይ ስለሆነ እኔ መጥፎ ሰው ስለሆንኩኝ እኔ እንዲህ ስለሆንኩኝ እኔ የደረሰብኝ የሚባል ነገር የለም። ምክንያቱም ሁሉም ላይ እየደረሰ ነው። ትልቁ ነገር ምንድነው? ኮንትሮል ማድረግ የምትችውን ነገር ማሰብ። ያ ማለት ምንድነው? በቃ ዛሬ ቀኑ እንደምን ብዬ አድራለሁ ብሎ ማሰብ ነው። ፍርሃት አለ፣ በቃ አሁን ምንድነው አለ ብሎ ማወቅ። አንዳንዴ ፕሮሰሱን ነው ምንፈራው፣ ሲደርሰን በቃ ሆነ ነው ምንድነው አይደለም። ይሄ ነገር ሀገራችን ገብቷል፣ ኦኬ በቃ እና ምንድነው ማድረግ ያለብኝ ይሄን ነገር ማድረግ አለብኝ ብሎ ከራሱ ጋራ መወያየትና መቀበል። ስለዚህ ቀን እንደዚህ መታጠብ አለብኝ፣ ቤቴን እንደዛ ማድረግ አለብኝ ብለሽ ወደ ፕሮግራም መግባት። ማድረግ ያለብሽን ነገር ካረግሽን ፍርሃቱ እየለቀቀሽ ነው የሚመጣው። ምክንያቱም እኔ በቻልኩት ነገር እያረኩ ነው ትያለሽ። አሁን ወደ አምላክ ነገር የሚነገረው ምናል አይደል? ይሄ ስፒሪቹዋሊቲ በጣም ኮምፖነንቱ ስፔሻሊ ደግሞ ኢትዮጵያ በጣም በሁሉም ሃይማኖት ላይ በጣም የምናተኩር ነን፣ በጣም የምናከብር ነን። ስለዚህ ይሄ ነገር የሚጠቅም ይመስለኛል። ተመስገን፣ ይሄ ነገር አለኝ፣ ባለን ነገር መመስገን። ምክንያቱም ትልቁ ነገር ጭንቅላታችንን አፕሊፍት ማድረግ እንዳለ። አንዳንዴ ሰው ካልጋው ራሱ እኮ አይነሳም በጭንቀት ብቻ ማለት ነው። ይሄ ኢሚኒቲ እየተባለ ነው አሁን ብዙ ጊዜ ካየሽ፣ የኢሚኒቲያችንን መጠንከር አለበት እየተባለ ነው። እሱ ትልቁ የኢሞሽናል አስፔክቱም አለው፣ የአእምሮም የልቦናም ጉዳይ አለው ከአካላዊ ሌላ ማለት ነው። አሁን ያለው ሰው በውቀት ይሆናል ወይም በሀብትነት ይሆናል ያለው ነገር ማከፋፈል ዳት በራሱ ደግሞ ይጠቅማል ይመስለኛል። ከዛ በኋላ በተቻለ መጠን ወደ ኖርማል ላይፍ መግባት፣ ያ ማለት ቢዚ መሆን፣ የተለያየ ነገር ቤት ውስጥ ሆኖ መስራት ይሆናል፣ ህጻናቶችን ቢዚ ማድረግ ይሆናል አይደል፣ የተለያየ ንቃቃ እንዲጫወቱ ምን እንዲያደርጉ ማድረግ፣ ወደዛ መግባት ይመስለኛል። እሱ ካረግሽ ጭንቅላትሽ ቁጭ ስላላለ ፍርሃቱም እየለቀቀ ይመጣል። ትንሽ ስፖርት መስራት ጥሩ ነው፣ ጤናን ሰውነትን ማንቀሳቀስ ጥሩ ነው እና ፕሮግራም ማድረግ ጭብሎ ቴሌቪዥን ማየት ወይ መጠጣት ወይ ምናምን ነገር አይጠቅምም። የመንፈሳዊ ጉዳዮች ላይ ሃይማኖት ላይ በተቻለ መጠን መስገድ መጸለይ ይሆናል። ከቤተሰብ ጋር ቁጭ ብሎ መወያየት ይሆናል። ይሄ ነገር ሊያጠነክረን ይችላል።
የስነ ልቦና ሐኪሟ ዛህራ ሰዎች መፍትሄው ላይ በማተኮር ከተገቢውና ከታማኝ የመረጃ ምንጮች ብቻ የሚያገኟቸውን መረጃዎች እንደ ሐኪም ትዕዛዝ ቆጥሮ በመተግበር እንዲሁም ደግሞ በማህበራዊ ሚዲያ ላይ የሚያጠፉትን ጊዜ በመቀነስ ይህን አስቸጋሪ ወቅት ማለፍ እንደሚችሉ ታሳስባለች። ለአሜሪካ ድምጽ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ።
የኮሮና ቫይረስን ለመከላከልና ለመቆጣጠር ሞያዊ ግዴታውን ለመወጣት መዘጋጀቱን የአማራ ሐኪሞች ማህበር ገለጸ። የአማራ ሐኪሞች ማህበር ፕሬዝዳንት ዶክተር አበከላከል ላይ እንዲያተኩር ማህበራቸው በሰጠው መግለጫ ተናግረዋል። አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ ዶክተር አብርሃም ከሚያብራሩበት ይጀምራል።
መንግስት ለጉዳዩ የሰጠውን ትኩረትና ያደረገ ያለውን ጥረት የሚበረታታ ቢሆንም ቫይረሱ ካለው በከፍተኛ ፍጥነት የመስፋፋት ጸባይ፣ ካለን ዝቅተኛ የሕክምና ባለሙያ ቁጥር፣ ውስን የጤና ተቋማት፣ ዝቅተኛ የግብዓት አቅርቦት አንጻርና ከማህበረሰባችን አኗኗር አንጻር ከቁጥጥር ውጭ ሊሆን ስለሚችል በበላይ አካላት የሚሰጡት መመሪያዎችና መግለጫዎች ልክና ፍጥነት ተግባራዊ መሆናቸውን ማረጋገጥና ከፍተኛ ቁጥጥር እንዲደረግና የተጀመረው ጥረትም ተጠናክሮ እንዲቀጥል እንጠይቃለን። ሁለተኛ፣ በሽታው አዲስ እንደመሆኑ መጠን ከሙከራ ያለፈ የተረጋገጠ መድኃኒት የለውም። ስለዚህ ዋናው መፍትሄ መከላከልና መከላከል ብቻ ነው። ስለዚህ ማህበረሰቡ ከሚለቀቁ አሳሳች መረጃዎች ራሳችን እንድንጠብቅና መረጃዎችን ከታማኝ ምንጮች ማለትም ከጤና ጥበቃ ሚኒስቴር፣ ከጤና አጠባበቅ ኢንስቲትዩቶች፣ ከጤና ቢሮዎች፣ ከሙያ ማህበራትና ከባለሙያዎች በመጠቀም የራሳችን ንጽህና በመጠበቅ ባለመሰባሰብ፣ ከሚስሉ ሰዎች ራሳችን በማራቅ፣ እጃችን ሳንታጠብ አይንና አፍንጫችን ባለመንካት፣ አስፈላጊና የግድ ካልሆነ በቀር ከቤት ባለመውጣት፣ መረጃዎችን ለሌሎች ሰዎች በማካፈል ራሳችን ከበሽታ እንድንከላከል እናሳስባለን። ሶስት፣ የበሽታው ምልክቶች ከተለያዩ በሽታዎች ጋር ተቀራራቢ ስለሆነና በሽታው በትክክል የሚረጋገጠው በምርመራ ብቻ በመሆኑ መንግስት የመመርመሪያ መሳሪያና ኪቶችን በተቻለ መጠን ወደ ክልሎችና ወደ ትልልቅ ሆስፒታሎች ተደራሽ እንዲያደርግና ምልክቶቹ ማለትም ደረቅ ሳል፣ ከፍተኛ የሆነ የሰውነት ሙቀት፣ ትንፋሽ ማጠር ካለ ቶሎ ወደ ጤና ተቋማት በመድ ራስን በመለየትና በመመርመር የራሳችን የሆነ የወገኖቻችን ህይወት እንድንታደግ እንሳስባለን። አራት፣ የሚዲያ ተቋማትና የማህበራዊ ሚዲያ አንቂዎች ለጉዳዩ የሰጣችሁት ትኩረትና የማህበረሰቡን ግንዛቤ ለማሳደግ እያደረጋችሁት ያለውን ጥረት እያደነቅን መልእክቶቻችሁ ልዩ ፍላጎት ያላቸውን ማለትም ማየትና መስማት የተሳናቸውን፣ የአእምሮ እድገት ውስንነት ያለባቸውን ያገናዘበ እንዲሆንና የምታስተላልፏቸው መልእክቶች ሰፊ ተደራሽነት ያላቸው በመሆኑ መልእክቶቹ የባለሙያ ምክር ሀሳብ ያላቸው እንዲሆኑና ስህተቶቹ ሲኖሩም ቶሎ ማስተካከያ እንዲሰጡ አሁንም ትኩረታችሁን አጠናክራችሁ እንድትቀጥሉ እናሳስባለን። አምስት፣ ለሲቪክ እና በጎ አድራጎት ማህበራት፣ ለወጣት ማህበራት፣ ለፖለቲካ ድርጅቶች አሁን የገጠመን ችግር በጤና ባለሙያዎችና በመንግስት ብቻ የሚፈታ ባለመሆኑ ሁላችሁም ያላችሁን አደረጃጀት በመጠቀም ማህበረሰቡን በማስተባበር ግብዓቶችን በማቅረብ በሽታውን በመከላከል ለተቋቋመው ግብረ ኃይሎች የሚሰጡትን መመሪያዎች ተፈጻሚ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ ጥሪ እናስተላልፋለን። ለጤና ባለሙያዎች ይህ በሽታ ከተከሰተ ጊዜ አንስቶ የበሽታውን አሳሳቢነት በመረዳት ግንዛቤ በመፍጠር የሚመለከታቸው አካላትን ግፊት በማድረግ ከምንም በላይ ራሳችሁን እንደተለመደው አሳልፋችሁ ለመስጠት ያላችሁን ዝግጁነት በማሳየት ከፍተኛ የሆነ ምስጋና እናቀርባለን። አሁንም ቢሆን ችግሩ ከባለሙያ በላይ የሚረዳው የለምና በየተቋማችሁ ግንባር ቀደም በመሆን ለተጠራው ብሔራዊ ግዳጅ ራሳችሁን በሙያም ሆነ በሞራል ከመቼውም ጊዜ በላይ ዝግጁ እንድታደርጉን እያሳሰብን፣ መንግስትም ወታደር ያለ ትጥቅና ስንቅ አይወጣምና አስፈላጊውን ግብዓትና ራስን የመከላከያ መሳሪያዎች በሚቻለው አቅም ሁሉ እንዲዘጋጁ ጥሪያችን እናስተላልፋል። ሰባት፣ በውጭ የምትኖሩ ሀገር ወዳድ ኢትዮጵያውያን፣ በተለይም የሕክምና ባለሙያዎች የኮሮና ቫይረስ ሀያላን ሀገራትን ሁሉ በእጅጉ የፈተነ በመሆኑ ይታወቃል። ስለዚህንን ወረርሽኝ ለመቆጣጠር መንግስትና ህዝብ በሚያደርገው ትግል ከምንጊዜም በላይ ከጎናችን በመቆም የምትችሉትን ሁሉ ድጋፍ እንድታደርጉ ጥሪያችን እናስተላልፋለን። ማህበረሰቡን የማስተማር ሙያዊ ግዴታችን ከመቼም ጊዜ በላይ ለመወጣት በሽታውን ለመከላከልና ለመቆጣጠር በሚደረጉ ጥረቶች ሁሉ የምንችለውን ሁሉ ለማድረግ ያለንን ቁርጠኝነት በመግለጽ አብሮ መስራት ለሚፈልጉ አካላት በዚህ አጋጣሚ ጥሪያችን እናስተላልፋለን። ሀገራችን ኢትዮጵያ ፈጣሪ ይባል።
ይበ እንዲህ እንዳለ በአማራ ክልል በኮሮና ቫይረስ ተጠርጥረው ምርመራ ሲደረግላቸው የነበሩ 9 ሰዎች ነጻ መሆናቸውን የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ላደረሰችን ዘገባ እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ መሰናዷችን በዚሁ ተጠናቋል።
Tundra doni VOA sagantafa noromoti.